ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ለ30 ደቂቃዎች ያህል አብረናችሁ ጫፍ እንደርሳለን። መስታወት አድራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅት አስቀድመን ወደ ወልዲያ ከተማ እናመራለን። የጥምቀት በዓልን ሲያከብሩ የነበሩ የከተማዋ ነዋሪዎችና የጸጥታ ኃይሎች ተጋጭተው መጥፋቱን ተከትሎ የአማራ ክልል ፕሬዚዳንት አቶ ገዱ እንዳርጋቸው ከህዝቡ ጋር ሲወያዩ ውለዋል። ህዝቡ መከላከያ ይውጣልን፣ ያጠፉ ተጠያቂ ሆኑ የሚሉ ጥያቄዎችን አንስቷል።
የመከላከያ ኃይሉ እንዲወጣ ጠይቋል። በዚህ ላይ ውይይት እንደተደረገም ተናግረዋል። ከዛ በተረፈ ደግሞ ተጠያቂነትን ሊያሰብን በሚችል ሁኔታ ይህ ጉዳይ የግጭቱ መንስኤ ለህዝቡም እንደሚገለጽ፣ ተጠያቂዎችም ተጠያቂ እንደሚሆኑ
ዘገባችን መለስካቸው አመሃ የክልሉን ባለስልጣናት አነጋግሯል። የተቃዋሚ ፓርቲው የመላው ኢትዮጵያ አንድነት ድርጅት በዚህ ዙሪያ በትናንትና ዕለት ለዝግጅት ክፍላችን የሰጠውን መግለጫን ይዘናል።
በመፈክር ደረጃ ደግሞ ወታደር አንፈልግም ለያው ዘንድሮ የወያኔ ኑሮ የሚል መፈክር ነበር። ይሄን ለምን ትላላችሁ? ብንነሳ በዚህ የተነሳ ነው ጠቡ። ትናንትና እስከ ምሽቱ 2 ሰዓት ድረስ ከፍተኛ የሆነ ተኩስ ነበረ፣ ግድያም ነበረ።
የከተማዋ ነዋሪዎችስ ምን ይላሉ? ዝርዝር ዘገባዎችን አሰናድተናል። በሌላ በኩል በየመን የሚኖሩ ኢትዮጵያውያን በሀገሪቱ የሚካሄደው ጦርነትና የጤና ጥበቃ አገልግሎቶች የሚፈጥሩባቸውን ፈተናዎች ይዘናል።
ኦፕራሲዮን ተባለ፣ ኦፕራሲዮን አልተቻለም። ዶክተሮች የሉም ኦፕራሲዮን የሚያደርጉ በጦርነቱ ምክንያት። ልጁ እዛ ደክሞ ነበር፣ እዛ ያስቀሩት ወደ ሙቀት ክፍል አስገቡት። እኔ ወደ ቤት ነው የሄድኩት።
ከዚህ ሀገር ማውጣቱ ቀርቶ ጥበቃ ቢደረግበት ጥሩ ቦታ ላይ ስደተኛውን አስቀምጦ ማትረፍ እንኳን የሚቻል እያሰብ አይደለም ያለው እና ያ ስደተኛው ላይ ትልቅ ፍርሃትና ጭንቀት ይፈጥሯል።
የምሽቱ የጋቢና የስቱዲዮ እንግዳችን ደግሞ ናዝሬት ኃይለማርያም ናት። በዚህ በዋሽንግተን ዲሲ ነው የምትኖረው። የባህል ሙዚቃን እንግዲህ ከባህር ማዶ መስራት ያሉትን ፈተናዎች ትገልጽልናለች። እንኳን ደህና መጣሽ።
እንኳን ደህና ቆያችሁ።
እናመሰግናለን ስለመጣሽ።
እንግዲህ ሁሉንም ከዝግጅታችን ታገኙታላችሁ። ከጋቢና ቪኦኤ ጋር አብራችሁ ከአድማስ ተሻገሩ። ዜና እናስቀድም።
ዩናይትድ ስቴትስ እስራኤል የሚገኘውን ኤምባሲዋን በመጪው የአውሮፓውያን ዘመን 2019 ዓ.ም መጨረሻ ላይ ወደ ኢየሩሳሌም እንደምታዞር ምክትል ፕሬዚዳንት ማይክ ፔንስ ዛሬ ተናገሩ። በመጪዎቹ ሳምንታት አሉ ምክትል ፕሬዚዳንቱ ፔንስ፣ ኤምባሲውን ከ2019 መጨረሻ በፊት በማዞር ረገድ ያለውን እቅድና ዝግጅት ይጀምራል ብለዋል። ኢየሩሳሌም ፕሬዚዳንት ትራምፕ እንደተናገሩት የእስራኤል ዋና ከተማ ነች ያሉት ምክትል ፕሬዚዳንቱ ውጭ ጉዳይ ሚኒስቴር እንደዚሁም ኤምባሲያችን ከቴል አቪቭ ወደ ኢየሩሳሌም የማዛወሩን ዝግጅት በቶሎ ያጠናቅቃል ብለዋል።
የጀርመን ወግ አጥባቂዎች ከሶሻል ዲሞክራቶች ጋር ዛሬ ሰኞ የጥምረት ውይይት ሊጀምሩ መሆናቸው ተሰማ። ይህ የሆነውም ማዕከላዊው ግራ ዘመን ፓርቲ ለወራት የዘለቀውን ፖለቲካዊ አጣብቂኝ ካበቃ በኋላ መሆኑም ታውቋል። ወግ አጥባቂው የቻንስለር አንጌላ መርክል አንድነት እና የማርቲን ሹልዝ ሶሻል ዲሞክራት በዚህ ሳምንት ውስጥ ኦፊሳላዊ ውይይት ይጀምራሉም ተብሏል።
የቱርክ ኃይሎች ሰሜናዊ ሶሪያ ውስጥ በዛሬው ቀን ጥቃት ማካሄዳቸው ተነገረ። ይህ የኩርድ ሚሊሻዎች ከአፍሪን አካባቢ ጨርሶ ለማስወጣት የተወሰደው እርምጃ በቶሎ እንደሚጠናቀቅ የሀገሪቱ ባለስልጣናት አስታውቀዋል።
የደቡብ ኮሪያ የክረምት ኦሎምፒክስ አስተናጋጆች ከፒዮንግያንግ በስተ ሰሜን የሚገኘውንና ከፍተኛ ወታደራዊ ቀጠና የሚገኝበትን ድንበር ከመላው ኮሪያ ሰላም አንጻር ወደ ቱሪስት መስህብነት ለመቀየር እየሰሩ መሆናቸው ተገለጸ። ሰሜን ኮሪያ በመጪው ኦሎምፒክስ ውድድር መሳተፏ በአካባቢ የነበረውን ውጥረት ይልቁንም የሰሜን ኮሪያን የኒኩለር ጦርነት መሳሪያ ፕሮግራም ወደ ማርገቡም ተመልክቷል።
በስተ መጨረሻም የሮሂንጋ ሙስሊሞችን ከባንግላዴሽ ወደ ሚያንማር የመመለሱ ሂደት መዘግየቱ ተነገረ። ነገ ማክሰኞ ነበር የመመለሱ ፕሮግራም ይጀመራል የተባለው። አሁን ግን መቼ በውል እንደሚጀመር የተሰጠ መግለጫ የለም። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። Gambino, B-O-N. የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ቀዳሚው ዘገባችን ወደ ወልዲያ ከተማ የሚወስደን ይሆናል። የጥምቀት በዓልን ሲያከብሩ የነበሩ የከተማ ኗሪዎችና የጸጥታ ኃይሎች ተጋጭተው የሰው ሕይወት መጥፋቱን ተከትሎ የአማራ ክልል ፕሬዚዳንት አቶ ገዱ አንዳርጋቸው ከሕዝቡ ጋር ሲወያዩ ውለዋል። ሕዝቡ መከላከያ ይውጣልን፣ ያጠፉ ደግሞ ተጠያቂ ይሁኑ የሚሉ ጥያቄዎችን አንስቶ ሲወያዩ ውለዋል። መለስካቸው አመሃ የክልሉን ባለስልጣናት አነጋግረዋል። ወደ ስቱዲዮ ከመግባታችን ቀደም ብሎ አነጋግሬው ነበር።
የክልሉ ፕሬዚዳንት አቶ ገዱ አንዳርጋቸው በስፍራው ተገኝተው በተለያዩ መድረኮች ከህዝቡ ጋር እየተወያዩ እንደሆነ ተረድተናል። ህዝቡም የተለያዩ ጥያቄዎችን አቅርቧል። ከክልሉ መንግስት ቃል አቀባይ እንደተገለጸው ከሆነ ጸጥታውን ከአካባቢው ወይም ከክልሉ ፖሊስ ጋር በመሆን ከከተማው ፖሊስ ጋር በመሆን ሊመራ እንደሚፈልግ ህዝቡ ጥያቄ አቅርቧል። ከጸጥታ ኃይሎች ጋር ሆኖ ከክልሉ ጸጥታ ኃይሎች ጋር ሆኖ ጸጥታው እንደሚያስከብር ተናግረዋል። በሌላ በኩል ደግሞ እንደሰማነው ከሆነ ህዝቡ የመከላከያ ኃይሉ እንዲወጣ ጠይቋል። በዚህ ላይ ውይይት እንደተደረገም ተናግረዋል። ከዛ በተረፈ ደግሞ ተጠያቂነትን ሊያሰብን በሚችል ሁኔታ ይህ ጉዳይ የግጭቱ መንስኤ ለህዝቡን እንደሚገለጽ፣ ተጠያቂዎችም ተጠያቂ እንደሚሆኑ ከዚህ በተረፈ ደግሞ ለደረሰው ጉዳት በሙሉ ተጣርቶ ጉዳቱ እንደሚካስ፣ ንብረታቸው ወደመ የመሳሰሉት ካሳ እንደሚያገኙ ግን ከዛ አስቀድሞ ከሁሉ አስቀድሞ ያለውን የአካባቢውን ሰላምና ጸጥታ ማረጋጋት ቅድሚያ እንደሚሰጠው ተናግረዋል። ህዝቡም ይህን ጥያቄ በአጽንኦት እየጠየቀ እንደሆነ ከዚያም በተረፈ ከአጠቃላይ ከአማራ ክልል መንግስት ጋር ይህንን ወደፊትም በይበልጥ ሊወያይበት እንደሚፈልግ ተናግረዋል። ይሄ ነው እንግዲህ ዛሬ እየተከናወነ ያለው።
እንግዲህ የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁንን አነጋግረሃል። እንግዲህ ከላይ የገለጽካቸው እሳቸው ያስረዱበትን ሁኔታ ነው። የክልሉ ርዕሰ መስተዳደር አቶ ገዱ አንዳርጋቸው ወደ ወልዲያ ከተማ ማምራታቸው፣ ከህዝቡ ጋር መወያየታቸው ሁኔታውን ለማረጋጋት ክልሉ የያዘውን ጥረት የሚያሳይ ቢሆንም መጀመሪያ በዓል የሚያከብሩ ሰዎች ላይ እንዴት ይህን ያህል ሰው ሊገደል ቻለ የሚለው ጥያቄ ብዙዎችን እያነጋገረ ነው። የክልሉ መንግስት ምን ይላል በዚህ?
በትክክል ነው እሳቸው እንዳስረዱኝ ከሆነ ይህን ነገር ያለ ጥርጥር የተነሳው ታቦት ሲያስገቡ በነበሩ ወጣቶችና በጸጥታ መዋቅሩ መካከል በተፈጠረ ግጭት ነው የሚሉት እና ይህ እየተባባሰ ሄዶ ሌላ መልክ እና አቅጣጫ ይዞ ትልቅ ጉዳት እንዳደረሰ ነው የሚናገሩት እሳቸው። የዚህ መንስኤ እና በትክክል ተለይቶ የሚታወቀው በምርመራና በሂደት ስለሆነ ለዚህ ጥያቄ የሚሆኑትም ተለይቶ በዚህ መሰረት ይቀርባሉ የሚሉት እሳቸው እንግዲህ እና ይሄ ነው ብለው በቀጥታ የተናገሩት ነገር የለም። አጥፊ ይሄ ነው ይሉ አልቻሉም። ለዚያ የሚያበቃን መረጃ የለንም ባይነት ስለሆኑ ጊዜ እንደተሰማኝና እንደተረቆምኩት
እንግዲህ በዚህ ግጭት ምን ያህል ሰዎች እንደሞቱ የክልሉ መንግስት የገለጸልሃል? ምን ያህል ሰዎች ናቸው ጉዳት የደረሰባቸው? የቆሰሉትስ ምን ያህል ናቸው?
የቆሰሉትን በትክክል ማወቅ ባልችልም የአካል ጉዳት የደረሰባቸው ማለት ነው። ነገር ግን የተገደሉት 7 ሰዎች እንደሆኑ እሳቸው አረጋግጠውልኛል። ዛሬም ከሰዓት በኋላ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ዜና 7 እንደሆኑ የተገደሉት ተነግሯል።
ገዳዮቹ ተኩስ የከፈቱት እነማን እንደሆኑስ በግልጽ ታውቋል? ተነግሯል?
አልተነገረም። ግን ከሌላ ምንጮችም እንደምንሰማው ከሆነ ይሄ ግድያውን የፈጸሙት እንግዲህ እገሌ እገሌ ነው ተብሎ ባይታወቅም ከጸጥታ አስከባሪ ኃይሎች እንደሆነ ይገራሉ።
እንግዲህ ሁኔታውን እየተከታተልክ ተጨማሪ ዘገባ እንደምታቀርብልን እንተማመናለን። በጣም ነው የማመሰግነው ዘጋቢያችን መለስካቸው አመሃ። በወልዲያ ከተማ የጥምቀት በዓል ሲከበር የሰዎች ሕይወት ያጠፋውን ግጭት አስመልክቶ ማብራሪያ ሰጥቶናል። አመሰግናለሁ መለስካቸው።
አመሰግናለሁ ይኖክ።
በተያያዘም የተቃዋሚ ፓርቲ የመላው ኢትዮጵያ አንድነት ድርጅት መኢአድን ተወካይ አቶ አዳነ ጥላሁንም በጉዳዩ ዙሪያ በትላንትናው ዕለት ሰለሞን አባተ አነጋግሯል።
በጥምቀት ዕለት ወልዲያ ላይ የተወሰነ መፈክር ነገር ነበር። ያው በዲስቱም የሚያጥናና ማለት ነው። እና በዚያ ስንሳ 23 አፍረው አብረዋል ነው የተባለው። ትናንትና ግን ሚካኤል ቤተክርስቲያን ያለዘው እና እስከ 9 ሰዓት አካባቢ በጣም ሰላም ነበረ። 9 ሰዓት አካባቢ ላይ የሻምበል በላይነህ ዘፈን ነው አሉ ወጣቶች እየዘፈኑ የነበሩት። እንግዲህ የነገሩኝ ነው የምነግርህ። እዚያ እንግዲህ በመፈክር ደረጃ ደግሞ ወታደር አልፈልግም ይለያል ዘንድሮ የወያኔ ኑሮ የሚል መፈክር ነበር። ይሄን ለምን ትላላችሁ ብንልሳ በዚህ የተነሳ ነው ጠቡ። ትናንትና እስከ ምሽቱ 2 ሰዓት ድረስ ከፍተኛ የሆነ ተኩስ ነበረ፣ ግድያም ነበረ። ያው ትናንት 6 ልጆች የገለው ማደራቸው ነው እንትን ያለው። ዛሬም ጠዋት እንደገና ቀብር ስነ ስርዓት በሚፈጸሙበት ወቅት እዚያም ላይ የሆነ ችግር ነበር። አሁን ዛሬ አቶ ገዱ አንዳርጋቸው የአማራ ክልል ፕሬዚዳንት መጥቶ ለማረጋጋት ሞክሮ ነበረ። እንደውም እሱ ሰብስቦ ህዝቡ እና ወጣቶቹ ከእንደዚህ እያስገደላችሁ ነው የሚል ክስ አቅርበው እዚህ መከላከያ በየት እንደመጣ ማላቅም ይህን ሁሉ መልስ እንደሰጠና ለማረጋጋት እንደሞከረ ሀራ የምትባል ቦታ የታሰሩ እንደነበሩ ያንን ህዝቡ ሁሉ እንዳስፈታቸው ወልዳያ የታሰሩትን ደግሞ እሱ በትናንት በመጀመሩ ያለው እንድጠቁ ብሎ አሁን እንዳስለቀቀ ያም ሆነ ግን እንዳንዘረድና እንደውም አሁን ራሱ አንተ የተመደወልህ ከ10 ደቂቃ በፊት አዳጎ ደብረ ገሊላ ጎንበር የሚባሉ ቦታዎች ላይ ሁሉ ከፍተኛ የሆነ ችግር እንዳለ ነው አሁን ራሱ ስሜት ተነገራለሁ። በዚህም የተነሳ የደንቡን ሰዎችም አሉ የትግራይ ተወላጆች ናቸው። ቅዱስ ማርቅማ ሆቴል የሚላለ እሱ ሙሉ በሙሉ ወድሞ መቻሪ ሆቴል የሚላለ እሱ ተመቷል። አቶ ሞላ የሚባል ከንቲባለ የእሱ ቤቱም ተደብድቧል። ፋና ሆቴል የሚባል አንድ የትግራይ ተወላጅ ስለ ሆቴላለ እነዚህ እነሱ ሁሉ ተመተው እና ከፍተኛ የሆነ እንትን እንዳለ ነው እና እንደውም እርግጠኝነቱን ገና አላጣራሁትም እንጂ በአራት መስመር ነዳጅ የጫኑ ቦቴ መኪናዎች ሁሉ እንደተቃጠሉ እና እንትኑ እንደቀጠለ ነው። አሁንም ከትናንት ጀምሮ እስካሁን ድረስ እንዳልበረደ ነው። አሁን ምሽት አንድ ልጅ በጥይት መስፈሉን ነው የሰማሁት። እንግዲህ ከፍተኛ የሆነ ቁስለት ቆስሏል ነው የተባለው እና በጣም ከፍተኛ የሆነ ሞት እና ቁስለኝነት ነው እዛ አካባቢ ላይ ያለው።
አሁን የምደውልሎት ከምሽቱ ለ2:05 ጉዳይ ነው። እነዚህ ነገሮች ዛሬ ተፈጽመዋል የሚሉኝ ከግማሽ ሰዓት በፊት ሲሉኝ ወደ 1:30 አካባቢ ማለት ሆኖ?
አዎ፣ በጣም እርግጠኛ ሆኜ ነው የምነግርህ።
እነዛ ታስረዋል የተባሉ 20 ወጣቶች ወልዲያ ውስጥ ተለቀዋል ወይስ እዛው እስር ቤት ነው ያሉት?
አሁን አቶ ገዱ መጥቶ ህዝቡን ሰብስበዋል እና እሱ ልቀቁ ብሎ አስለቅቋቸዋል ነው የተባለው። ማንኛውም አሁን ከትናንት ወዲያና በትናንት ኬዝ የታሰረ እንትን የለም። አሁን እንደተባሉ አስለቅቋቸዋል እሱ እና እንደውም እሱ ህዝቡን ሁሉ ይቅርታ እንደጠየቀ እንደውም በቃ እያለቀሰ ሁሉ እንትን እንዳደረገ ነው የሰማሁት። እሱ የማረጋጋት ስራ ከሰራ በኋላ ነው አሁን ከምሽቱ ላይ ነው በሶስት ግሩፕ ያልኩ አዳጎ፣ ደብረ ገሊላ እና ጎንደር በር አካባቢ ላይ እንደገና ወጣቱ እንትን ብሎ የወጣው እና እንግዲህ ነገም ተነገ ወዲያም ይቀጥላል ነው የሚባለው። እንግዲህ ያህል እንደሚቀጥል አላውቅም።
በሌሎች አካባቢዎች ሰላም ነው? ጥምቀት በሰላም ተጠናቀቀ? ባህር ዳር ራሱ ሰላም ነው?
እንግዲህ እዛም አካባቢ ላይ የሆኑ ችግሮች አሉ ነው የሚባለው። ምን ያህል እርግጠኛ እንደሆነ እንግዲህ አሁን እኛ ብዙ ጊዜ ለእናንተ የምንዘግበው ክሮስ ቼክ አድርገን ነው። አቶ ሰለሞን ተአባቢነት የግድ መኖር ስላለበት ኢንፎርሜሽኑ አለኝ እዛም አካባቢ ላይ የሆኑ ትምህርት እንደውም አሁን በጣም ተፈርቶ የነበረው ዛሬ ቴዲ አፍሮ እዛ ኮንሰርት አለው አሉ ባህር ዳር የዛም አካባቢ ላይ እና በዛ ዙሪያ ላይ አሁን ይሄ ነው ብዬ የምነግርህ ነገር አይኖረኝ። ምክንያቱም ክሮስ ቼክ አላደረኩት።
የከተማዋ ነዋሪዎችስ ምን ይላሉ? በዛሬው ዕለት የወልዲያ ነዋሪዎች የሚከተለውን አስተያየት ሰጥተዋል።
የወልዲያ ነዋሪዎች የሰጡትን አስተያየት ከምሽቱ 3 ሰዓት ላይ በምናደርገው ዝግጅታችን የሚቀርብ ይሆናል። ዝግጅቱ እየተሰናዳ ስለሆነ አልደረሰልንም። ወደ የመን ይሆናል የምንሻገረው።
ወደ የመን እንሻገራለን።
እንግዲህ የመን ውስጥ የጤና ጥበቃ አውታሮች መንኮታኮታቸውና የንጹህ ውሃ ችግር በተነሳ ሕጻናት እጅግ አሳሳቢ በሆነ ቁጥር እየሞቱ ነው ሲል የተባበሩት መንግስታት የሕጻናት መርጃ ድርጅት ዩኒሴፍ አስታውቋል።
የዩኒሴፍ ባወጣው አዲስ ሪፖርትን አስመልክታ ሊሳ ስላይን ከጄኔቫ ያጠናቀረችውንና የመን ሰና ያሉ ኢትዮጵያውያን እናቶችን ቆንጅት ታየ አነጋግራለች።
ይሻል ያለ ነው። ምክንያቱም ሰና ውስጥ ጦርነቱ የለም። አሁን ከሰና ውጭ ነው ያለው። ገና ሰና ወደ ሰና መግባት ነው እና የአየር ድብደባ ትንሽ ቀንሷል። ግን በስደተኛ ህይወት ላይ ካየ ነው አሁን በጣም አስቸጋሪ ሁኔታ ውስጥ ነው ያለው። ስራ የለም የሚሰራው።
እርስ በርስ ጦርነቱ ከተጀመረበት ጊዜ ወዲህ የመን ውስጥ ከሶስት ሚሊዮን በላይ ህጻናት ተወልደዋል። ዩኒሴፍ ወደ ጦርነት ዓለም የመጡት ህጻናት በሚል ርዕስ ነው አዲሱን ሪፖርቱን ያወጣው። ህጻናቱ የመጡበትን ብጥብጥ፣ ተስፋ አስቆራጭ መፈናቀል፣ ስደት፣ በሽታና ድህነት እንዲሁም ረሃብ የሰፈነበት የመከራ ዓለም ያሳየበት ሪፖርት ነው። የተበጠበጠችው ሀገር ላይ በየቀኑ ከሚወለዱት 3000 ህጻናት ውስጥ የሚበዙት የሚወለዱትና የተወለዱት ከጤና ተቋም ውጪ የሰለጠነ አዋላጅ በሌለበት እንደሆነ ይጠቁማል ዩኒሴፍ። 40% ወራቸው ሳይሞላ የተወለዱ፣ 30% ክብደታቸው ከመጠን በላይ ያነሰ እንደሆነም ገልጿል። ከሁሉም የሚብሰው ግን ይላል የዩኒሴፉ ሪፖርት፣ ከሚወለዱት ህጻናት ውስጥ 25% በተወለዱ በአንድ ወር ጊዜ ውስጥ በህመምና በመሰረታዊ አቅርቦት እጦት ምክንያት መሞታቸው ነው። ዩኒሴፍ በዚህ ሪፖርት ከ11 ሚሊዮን በላይ ህጻናት፣ ይህም ሁሉም የየመን ህጻናት ማለት ነው፣ በህይወት ለመቆየት ሰብአዊ እርዳታ እንደሚያስፈልጋቸው አጥብቆ አሳስቧል። ህይወታቸው ቢቆይም እንኳን የዚህን ጭካኔ የተመላበት ጦርነት አካላዊና ስነ ልቡናዊ ጠባሳ እድሜ ልካቸውን አብሯቸው የሚዘልቅ ነው ብሏል። የመን ሰንአ ከተማ የምትኖር ስደተኛ የቀድሞ የሀገሪቱ ፕሬዝደንት አሊ አብደላ ሳልህ የተገደሉበት ዕለት በውጊያው መሀል ምጧ መጥቶ በመከራ የተገላገለች አንዲት ኢትዮጵያዊት ወጣት አግኝቻለሁ። ዩኒሴፍ በሪፖርቱ ያወሳውን ዘግናኝ ሁናቴ ከእሷ አንደበት እንስማው።
ብህን እባላለሁ። ህጻን እንዳለኝ ከወለድኩ አንድ ወር።
ሰንአ ነው የወለድሽው? ሴት ናት ወንድ?
አዎ ሰንአ ወንድ ነው። እኔ በጣም በአስቸጋሪ ሁኔታ ነው የተገላገልኩት። ዶክተሮች የሉም፣ መውለድ አልችልም፣ መውለድ አትችይም ተብዬ ኦፕራሲዮን ተባለ። ኦፕራሲዮን አልተቻለም፣ ዶክተሮች የሉም ኦፕራሲዮን የሚያደርጉ በጦርነቱ ምክንያት። ልጁ እዛ ደክሞ ነበር እዛ ያስቀሩት። ሞት ሂዳን አላወኩም። ሞት ያላሉ ከሲያወጡት ሞት ያላለችኝ ኤክስፐርት ሆና ያለችኝ ላስ ወደ ሙቀት ክፍል አስገቡት። እኔ ወደ ቤት ነው የሄድኩት።
ከዛስ?
ከዛ በቃ ፈልጉም በወታደሮች መኪና ያሳለፉኝ እያዩ እንዳትመቱ እየተባለ መብራት እንዳታበሩ እየተባለ ካለሁበት አካባቢ በጣም ሩቅ ነው ሆስፒታሉ። ብቻ እግዚአብሔር ይመስገን፣ እግዚአብሔር ያልቆረጣት ነፍስ እስካሁን አለ። እሱ አሁንም ህመም ላይ ነው፣ ታሟል። ኦክሲጅን እጥረት አለበት፣ አተነፋፈስ ችግር አለበት እና እግሩ ላይ ችግር አለበት። እግሩ አይዘረጋም። ከዛ በኋላ ህክምና ማግኘት አልቻልኩም። ህክምና በቂ ህክምና አልተደረገለትም። ተወሱ ሰጃሉኝ። ያው በደንብ አልዳነም፣ ወሰድኩት።
አሁን
እንግዲህ የኖር ሄዳል አላውቅም ካሁን በኋላ። እኔም ከጥቅም ውጭ ነው የሆንኩት። እግሬ መሄድ አይችልም። አሁንም
መሄድ አችም?
አዎ አልችልም። ከሮሽ ጥለው ሸሹ። በጣም ይመታ ነበር፣ ጦርነት ነበረ፣ በጣም ብዙ ህዝብ ነበረ። ግማሹ እግሩ የሚቆረጥ በዛ ውስጥ በቃ እንዴት እንደምንሆን ዶክተር የሚባል ነገር የለም። እግዚአብሔር ከጦርነቱ ሲያተርፈን ከዚህ ነገሮች ደግሞ የሚረዳን ሰው የለም።
ልጅሽን አባቢ ጠብቅሻለሁ።
በጣም ያለቅሳል። ቁጠቱ ምን አላውቅም። በጣም ይጮሃል። ሌሊትም ቀንም ያለ እረፍት መውጣት አይቻልም። ምንም ነገር መንቀሳቀስ አትችይም።
እንዴት ሆነ?
በጣም ረጅም አንድ ሆስፒታል ነው የተገኘው። ተፈልጎ ውሃ፣ ምግብ እንኳን ብታገኝ የምታበስይበት ጋዝ እንኳን የለም። ተጨማሪ ምግብ የምታቀርቢበትም የምትገዥበትም ነገር የለኝም።
የልጅሽ አባት አለ አብሮሽ?
አለ፣ ግን በአሁኑ ሰዓት የለም። ስራ ፍለጋ ብሎ ይወጣል፣ ተንከራቶ ይመለሳል። ምንም አይነት ስራ የለም።
ጡት ይወጣልሻል?
ጡት ይወጣል። የምመገበው ነገር ምንም ነገር ምንም ልልሽ አልችልም። ስለማቸው ተያጣል ብሎ ሰዎች በስተው ሰጡኝ። እሷን እና ውሃ ጠጣለሁ።
ምንድን ነው እሱ የሰጡት?
ሰሊጥ ታውቂያለሽ? ሰሊጥ የሚባል በሀገራችን?
አዎ አውቃለሁ።
እሱ ጋቢ ምግብ ስለማላገኝ እሱንና ውሃ ጠጭ ይልኛል። እሱን እንትን እላለሁ። ያው ልጁ የሚጮኸው ይመስለኛል በብዛት። ጡት አያጠግበውም። ቀን ቢያጠግበው ለሌሊት ይጠፋበታል። ይህንም እረዳለው ይላል። የሚረዳን ነገር ምንም ነገር የለም። መስቀል አንድ ቀን እርዳታ አግኝቼ አላውቅም።
አሁን
አንድ ቀን ምንም የሚረዱት ነገር የለም። በዚህ ሰዓት እንኳን
መንቀሳቀስ አልችልም። እግሬ አይንቀሳቀስም ብለሻልና ወደ ሐኪም ጋር መሄድ
አልቻልኩም። ሕክምና ማግኘት አልቻልኩም። ስማችን ግን ተላልፏል። በቃ መስቀልም በዩኤንም በሁሉም አስተላልፈዋል።
ሌሎች እናቶች አሉ እንዳንቺ እንደዚህ ልጆቻቸውን ይዘው በአካባቢ
አሉ።
አሁን ይሄንን የሚሰማ አድማጭ ምንድነው መልእክት የምታስተላልፊው?
እኔ ቢችሉ እዚህ ላለው ስደተኛ ሀገራችን እንወዳለን፣ ኢትዮጵያን እንወዳለን፣ ህዝባችን እንወዳለን የሚለው ህዝብ ሁሉ እዚህ ለሚራበው በረሀብ ለሚሞተው ህዝብ ሊደርስለት በእንስ ፈጣሪ ከጦርነት ሲያተርፈን በረሀብ ችግር ደግሞ ከምንሞተው ሊደርሱልን ነው ምንለው። በዩኤንም በቀይ መስቀልም በእርዳታ ድርጅቶች በሙሉ ምንም አይነት እርዳታ የለም። በአጠቃላይ ከመኖር ያኔ ወደ አለመኖር እየሄድን ነው።
ወደ መካከለኛው ምስራቅና ወደ አውሮፓ ለሚጓዙ አፍሪካውያን ስደተኞች እንደ መሻገሪያ ስታገለግል የቆየች ሀገር ናት የመን። ከቅርብ ወራቶች ወዲህ ግን በሀገሪቱ በተባባሰው ጦርነትና የኮሌራ ወረርሽኝ በሽታ ምክንያት የበርካታ ስደተኞች ህይወት አልፏል። ቁጥራቸው አነስተኛ የማይባል ኢትዮጵያውያንና ኤርትራውያን በየመን በስደት በአነስተኛ ስራዎች ላይ ተሰማርተው እንደሚገኙም በየመን የሚኖሩ ኢትዮጵያውያን ለቪኦኤ ገልጸዋል።
ከዚህ ሀገር ማውጣቱ ቀርቶ ጥበቃ ቢደረግበት ጥሩ ቦታ ላይ ስደተኛውን አስቀምጦ ማትረፍ እንኳን የሚቻል እያሰብ አይደለም ያለው እና ያ ስደተኛው ላይ ትልቅ ፍርሃትና ጭንቀት ፈጥሯል።
በየመን ከ11 ዓመታት በላይ የኖረ ጋዜጠኛ ግሩም ተክለ ሃይማኖት ነው። በየመን ስለሚኖሩት ኢትዮጵያዊ ስደተኞች ሁኔታ ይነግረናል። በነገው ዕለት ይህንን ቃለ መጠይቅ ይዘን እንመለሳለን።
ናማ የምሽቱ የጋቢና የስቱዲዮ እንግዳችን ናዝሬት ኃይለ ማርያም ያዜመችው ነው። እንኳን ደህና መጣሽ ወደ ስቱዲዮአችን።
እንኳን ደህና ቆያችሁ።
እንኳን ደህና መጣሽ።
አዎ እንግዲህ የሙዚቃ ስራዎችሽን እዚሁ በዋሽንግተን ዲሲ አካባቢ የኖርሽ ነው የምትሰሪያቸው። በቅርቡ ይህንን ሙዚቃ ባስመረቅሽበት ጊዜ በጣም በርካታ በከተማዋ የሚኖሩ ሰዎችን ጋብዘሽ ነበረ። ያለ ሽሻ ነው ያልሽው፣ ሽሻ የሌለበት የሙዚቃ ምርቃት። ለምንድን ነው እንደዚህ ያልሽው? በቅድሚያ
ኦኬ፣ በመጀመሪያ ደረጃ እንግዳችሁ ስላደረጋችሁ በጣም አመሰግናለሁ። በመቀጠል ያው ይህን ፕሮግራም ያደረግኩት ሁሉም ሰው በብዛት ያው ትልልቅ ሰዎች ነበሩ ቦታው ላይ ልጋብዛቸው ያሰብኩት። እነዛ ትልልቅ ሰዎች ደግሞ እዛ ቦታ ላይ ላይገኙ ይችላሉ እና ወጣቱ ግን ያው ይመጣል እና ለሁለቱም ግሩፕ የሚመች ቦታ በመምረጥ ነው ያን ቦታ ያዘጋጀሁት እና ያን ዝግጅት እንዲሆን ያደረግኩት።
ጥሩ ነው ማለት በተለይ በዚህ በዋሽንግተን ዲሲ እና አካባቢዋ ብዙ የምሽት ቤቶች በተለይ ሺሻን አይደል ሄኖ ካልተሳሳትኩ ብዙ ሄጅ አላውቅም፣ ሺሻ ያው ዋነኛ ገበያቸውም እየሆነ ነው ይባላል እና እሱንም ለማስተማር ፈልገሽ ነው ወይስ እንደው ያለ ሺሻ ሙዚቃ ሙዚቃንና ሺሻን ለመለየት አስበሽ ነው?
መገናኘቱ ራሱ ግን አይገርም፣
ያሳዝናልም።
በቅርብ ጊዜ ነው በነገር ይሄ በጣም እየሰፋ የመጣው።
ያ እኔ እንኳን ያሰብኩት ያው ሰው እንደዚህ አይነት ቦታ ከዛ ቦታ ላይ ውጭም መምጣት ይችላል፣ እዛም ቦታ ላይ ብዙ ሰዎች ይገኛሉ። ግን ለእኔ ለሁለቱም ግሩፕ እንዲመች በማሰብ ነው ማለት አብዛኛው የሚመጣው ሰው ከሽሻ የማያጨስ ትልልቅ ሰዎች ነበሩ። ግን የዚኛውም ግሩፕ ወጣቱም ብጠራው እዛ ቦታ ላይ ስለማይቀር ሁለቱን በማካተት እንደዚህ አይነት ቦታ ላይ ማሳየት እንደሚቻል ለማሳየት ነው።
ለማስተማር ነው።
ለማሳየት ያው
ለማሳየት
ማስተማር ወደ ማስተማር ያው ሁለቱንም እኩል በማየት ነው። ገብቶሻል? እነዚህንም እነዛንም ማጣት ስለማልፈልግ ለሁለቱም እንዲመች አድርጌ ነው ያንን ዝግጅት ያዘጋጀው።
አይ ደስ ይላል በጣም። እንግዲህ ቅድም ስናወራ ከስቱዲዮ ውጪ ከሙዚቃ ሙያ ትንሽ አረፍ ብለሽ እንደነበር አሁን ደግሞ ተመልሰሽ መምጣት እንደምታስቢ ነግረሽኝ ነበር።
አዎ ከሙዚቃው ወጣ ገባ እያልኩኝ ነው። አሁን ግን ሙሉ በሙሉ ዝግጅቴን እያጠናቀቅኩ ነው። እየሰራሁ ነው ያለሁት። አቁሜ ነበረ። አሁን ያለው ነገር ሰውም የሚሰጠኝ አስተያየት ከሰዎችም ብዙ የሚቀበላቸው ነገሮች አሉና መስራት አቅሙ እንዳለኝ አውቃለሁ። ያን ነገሮች አስተካክዬ ጥሩ ነገር ይዤ ከዚህ በኋላ ከህዝቡ ጋር በደንብ የሚቀላቀልበትን መንገድ እያመቻቸን ያለሁት።
ከሀገር ውጭ ቀላል ነው ግን ሙዚቃ መስራት ፈተናዎቹ ምንድን ናቸው?
ከሀገር ውጭ መስራት በጣም ከባድ ነው። የምትፈልጋቸው ነገሮች ሁላ አታገኝም። በብዛት ማለት ሰዓት አለ። እኔ በምፈልግበት ሰዓት ቪዲዮ ካሜራማን ላይኖር ይችላል። እኔ በምፈልግበት ሰዓት ተወዛዋዥ ላይኖር ይችላል። እኔ በምፈልግበት ሰዓት በቃ ሰዓቱ ብዙ ጊዜ አያመቻችም። ሁሉም ያው በስራ የተወጠረ ሰው ስለሆነ ያለው እና ያን ነገር ለማግኘትና የምፈልገውን ነገር በጊዜው ለማቅረብ ያ ነገሮች በጣም ትልቅ ጉዳት አለው።
የባህል ሙዚቃስ የሚሰሩ በተለይ የሙዚቃ መሳሪያዎችን የሚጫወቱ የሚያቀናብሩ እዚህ ነው ያሉት ወይስ እንዴት ነው የምትሰሩት?
ያው እዚህ አቀናባሪዎች አሉ። ያው ሄኖክ ነጋሽ አለ፣ ሌሎችም አቀናባሪዎች አሉ እና ከእንደገና ደግሞ የባህል ግሩፕ አሁን እኔ ስመጣ የባህል ከባህል ግሩፕ ጋር ነው አብሬ የመጣሁት አለ የባህል ግሩፕ እና እኔ በምፈልግበት ሰዓት እነዛን ሰዎች ያው እንዲተባበሩኝ እዚህ ቦታ ላይ ትገባልኝ ያሉ ሰው ኦኬ ይለሃል ይፈጽሙልሃል። ግን ያው የግዴታ የሰዓቱ ጉዳይ ብዙ ላይመቻች ይችላልና ከአንተ በላይ የነሱን ነው መጠበቅ ያለብህ። ያ ነገር ደግሞ ስራዎችን በጊዜ ላለማውጣት ይጓትታልና ያ ነገር ትንሽ ጉዳት አለው።
ከባድ ነው። ናማን ያመጣሽው?
ናማን ለመስራት በጣም ብዙ ፈተና ነበረ። ያ ሁላ ፈተና አልፌ በእግዚአብሔር ፍቃድ እዚህ ደርሻለሁ።
ማን ነው የሚመጣው?
የሚመጣው እንግዲህ ያው
ተባለው
መንገድ ላይ ነው እየጠበቁት ነው።
እሺ፣ ፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እንደዚሁም ሰሞኑን የምናቀርባት ይሆናል። በጣም ነው የምናመሰግነው። ቀጣዩ ውይይታችንን ፌስቡክ አት ቪኦኤ አማሪክ ላይ ታገኛላችሁ። ናማን እንጋብዛቸዋል
በሚገባ
ናማ የምሽቱ የጋቢና እንግዳችንን ናዝሬት ኃይለማርያምን እናመሰግናለን። አሁን ከወልዲያ ከተማ የሰዎችን ድምፅ አግኝተናል። ሰሞኑን በተለይ የጥምቀት በዓልን ተንተርሶ የተፈጸሙ ግድያዎች ነበሩ። ከከተማዋ ነዋሪዎች እስኪ ጥቂት እንስማ።
ነገሩ የተጀመረው ታቦት የወጣበት ቀን አለ አይደለ?
ከሐሙስ ጀምሮ ነው እንግዲህ ታቦት ውጭ ያለው።
ሐሙስ ታቦት ወጣ፣ ሁሉም ታቦት ወጣ። አርብ ከሚካኤል በስተቀር ሌላው ታቦት ገባ እና ታቦት የወጣበት ቀን ምሽት ላይ ፌደራሎች ናቸው ልዩ ኃይሎች ናቸው ተብሎ በህዝቡ ታቦት ማደሪያ አስቀምጠው በሚመለስበት ሰዓት በዛ ሰዓት ነው እንግዲህ በጣም ብዙ ህዝብ ህጻናት ሳይቀር አዛውንቶች፣ ሽማግሌዎች፣ እናቶች፣ አባቶች ምናምን ሁሉ ሳይቀሩ በዛ ሰዓት በጣም ተደበደቡ። ብዙ ሰው ቆሰለ። ስለዚህ እንደገና ደግሞ በማግስቱ የሚካኤል ቀን ማለት ነው ህዝቡ ያው በስነ ስርዓት እንደተለመደው እየጨፈረ ታቦቱን አስገባ እና ታቦቱ ላይ ሁሉ አስለቃሽ ጭስ ተኮሱበት። እንዲሁም ከሚካኤል ጋር አብሮ የሚገባ አንድ ጥላት ነበረ። እሱ ጥላት ሁሉ ወደቀ። ቄሱ ታቦት የተሸከሙ ተዝለፍልፈው ወደቁ። ታቦቱም ወደቀ። ሌላ ቄስ መጥቶ ነው እንግዲህ ያንን ታቦት አንስቶ ያስገባው ሁሉ እና ያ እንደዛ ሆነ። መጨረሻ ላይ ታቦቱን ገባ። ታቦቱን አስገብቶ ህዝቡ ወደ ቤቱ በሚመለስበት ሰዓት እንዳለ የመከላከያ ኃይል ፈሶ ነበረ። ዝም ብለው መንገድ ላይ ወደ ቤት የሚመለሰውን ህዝብ በጥይት ጨፍጨፍ ጀመሩ።
ቅዳሜ ማለት ነው፣ ከትናንት በስቲያ ነው የሚሉኝ።
ቅዳሜ? አዎ ቅዳሜ።
እሺ።
እና የአስራ አንድ አመት ልጅ የአስራ አራት አመት ልጅ አሮጊት ሴትዮ ምንም የማያውቁ ምንም ያላደረጉ ንጹሐን ዜጎች ናቸው። ገብረ መስቀል ጌታቸው ጋሻው ብረታ ብረት ሰራተኞች ናቸው። በጣም የሚገርም ነገር እነሱ ሁሉ በቃ ንጹሐን ዜጎች ናቸው። ምንም ያላደረጉ እነሱ ሁሉ የተገደሉ ደማቸው ፈሰሰ። ለአንድ ተፈሪ የሚባል ወንድማችንም እሱ በከባድ ሁኔታ ቆስሎ ሆስፒታል ነው ያለው። ስቲል ነው ቅዳሜ በእንደዚህ ሁኔታ አለፈ። ከዚያ እንደገና ትላንትና እሁድ ማለት ነው በቃ ህዝቡ አመት አነሳ። በቃ እንዴት የተገደሉ ዜጎች የተገደሉ ወንድሞቻችን ደማቸው ዝም ብሎ ፈሶ መቅረት የለበትም ተባለ እና ህዝቡም በራሱ ተነሳሽ ነው በቃ የተነሳሳው። ትላንትናም ሲረበሽ ዋለ። በጣም ብዙ ጥይት ሲተኮስ ዋለ። ከተማዋ እንዳለ ጭስ በጭስ ምናምን የዋለችው ከተማው ሲጨስ ነው የዋለ።
ትናንትና የደረሰ ጉዳት አለ?
ትላንትና በጣም ከባድ ጉዳት የደረሰው በንብረት ላይ ነው።
የምሽቱ ዝግጅት በዚሁ ተጠናቋል። ለተጨማሪ ዝግጅቶች ፌስቡክ አት ቪኦኤ አማሪክ ላይ ጠብቁን። ስናስተናግዳችሁ ያመሸነው ሄኖክ ሰማእግዜርና
እኔም መስታወት አራጋም ነበር። እንደናመሽ ቪኦኤ ኩን ራዲዮ